ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ እንዘልቃለን።
ሰላም እንደምናመሻችሁ። ለዛሬ የያዝንላችሁን ዘገባዎች እናስተዋውቃችሁ።
በደቡብ ሱዳን የሰላም ስምምነት ማምጣት ለኢትዮጵያ ብሔራዊ ጥቅም ወሳኝ ነው ሲል የኢትዮጵያ የውጭ ጉዳይ መስሪያ ቤት አስታወቀ።
ሬክ ማቻር የእንቅስቃሴ ሁኔታቸው ላይ ተጥሎ የነበረው ገደብ እንዲነሳ መሪዎቹ ተስማምቷል። ይሄ ትልቅ ውሳኔ ነው።
የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለም ማብራሪያ ሰጥተውናል። እሱን ይዘናል። በተከታዩ ዘገባችን ደግሞ በአዲስ አበባ በነገው ዕለት የታሰበውን ሰላማዊ ሰልፍ በማስመልከት ከአዲስ አበባም ከዚህም ዘገባዎች ይዘናል።
በነገው ዕለት ያለውን ለውጥ እንደግፍ፣ ዲሞክራሲን እናበርታ በሚለው ሞቶ ትልቅ ታላቅ ሰላማዊ ሰልፍ ጠርተናል።
በውጭ ሀገር የሚኖሩ ኢትዮጵያውያን ስለዚህ ምን ይላሉ?
ሆን ብለው ይሄንን ሰልፍ ወደ ሌላ አቅጣጫ ለማዞር የሚሞክሩ ሰዎች ሊኖሩ እንደሚችሉ እንግዲህ እየተነገረ እየሰማን ነው። ይሄንን ማድረጋቸው ማንንም የሚጠቅም አይመስለኝም።
ኢትዮጵያ ውስጥ ከማን ናቸው ከመንደር አንስቶ እስከ ትልልቅ ከተማና መዲና ድረስ በሙሉ ሁላችንም ተባብረን የሰላምና የእርቅ ዘመቻ ማካሄድ እንዳለብንና
የተደረገው ትግል በአንድ ብሔር ለማግለል ሳይሆን ሁሉን ብሔር ሁሉን ሕዝብ ያካተተ ዲሞክራሲያዊ ሰላማዊ መንግስት እንዲፈጠር ዲሞክራሲ እንዲኖር ነው።
የአዲስ ነገሩ መስፍን ነጋሽ፣ ፕሮፌሰር አለማየሁ ገብረ ማርያም እና ጀዋር መሐመድ ናቸው ያደመጣችኋቸው። ጊዜ ከበቃን ሌሎች ዘገባዎችም ይዘናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በኢትዮጵያ የምናደርገውን የተናጠል ትጥቅ ትግል ለማቆም መወሰኑን ተቃዋሚው አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ አስታወቀ። ድርጅቱ በዛሬ ዕለት ባወጣው መግለጫ ከዛሬ ሰኔ 15 ቀን 2010 ዓ.ም ጀምሮ በማናቸውም መልኩ በየትኛውም የሀገሪቱ ክፍሎች ምንም አይነት አመፅ ነክ እንቅስቃሴ ከማድረግ እታቀባለሁ ብሏል። በየትኛውም አካባቢ የሚገኙ አባላቶችም ከማንኛውም የአመፅ እንቅስቃሴ እንዲታቀቡ ድርጅታዊ ትዕዛዝ ማስተላለፉን የድርጅቱ መግለጫ ጨምሮ ገልጧል። ጥቅስ የኢትዮጵያ ሕዝብ ላለፉት በርካታ ዓመታት ከአፈና አገዛዝ ለመላቀቅ ወደ ዴሞክራሲ ስርዓት ለመሸጋገር እልህ አስጨራሽ ትግል በማካሄድ ላይ ይገኛል ያለው የአርበኞች ግንቦት ሰባት የሕዝባችን ትግል የወለደውና በኢህአዴግ ውስጥ ታፍኖ ይኖር የነበረው የለውጥ ኃይል ይህንን ትግሉን ተቀላቅሎ በዋነኝነት ትግሉን የመምራት ኃላፊነት እየተወጣ ነው ሲል ፈታኝ ባለው በዚህ ወቅት ከኢትዮጵያ ሕዝብና ለውጡን ከሚመራው ወገን ጎን እንደሚቆም ግልጽ ማድረጉን ለጠቅላይ ሚኒስትር አብይ አህመድ የሚቀርብ ንግግር ለጠቅላይ ሚኒስትር አብይ አህመድ በቅርብ ጊዜ ንግግር ድጋፍ በመስጠት ይህንኑ ጠቅሶ ከትናንት በስቲያ ረቡዕ ያወጣው መግለጫ አስታውሷል።
የአውሮፓ ህብረት የውጭ ጉዳዮችና የጸጥታ ፖሊሲ ከፍተኛ ተወካይ ፌዴሪካ ሞጌሪኒ በበኩላቸው ኢትዮጵያ የአልጀርሱን የሰላም ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ተግባራዊ ለማድረግ ዝግጁነቷን መግለጿ እና የኤርትራ ፕሬዝዳንት ኢሳያስ አፈወርቂም በጉዳዩ ዙሪያ የሚነጋገሩ ልዑካን ለመላክ መወሰናቸው በሁለቱ ሀገሮች መካከል ለረዥም ጊዜ የቆዩትን ልዩነቶች ለመፍታት ወሳኝ እርምጃዎች ናቸው ብለዋል። የድንበሩ ጉዳይ መፈታት ሁለቱንም ሀገሮች የሚጠቅም ለአፍሪካ ቀንድ መረጋጋትም ጠቃሚ ነው ብለዋል ፌዴሪካ ሞጌሪኒ። የአፍሪካ ህብረት ኮሚሽን ሊቀመንበር በመግለጫቸው እንዳመለከቱትም የአውሮፓ ህብረትም በአልጀርሱ የሰላም ስምምነት እማኝነቱ ሁለቱ ሀገሮች ወደ እርቀ ሰላም በሚያደርጉት ጉዞ ለማገዝ ዝግጁ ሆኖ ይጠባበቃል ብለዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶቻችን ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በደቡብ ሱዳን ሰላምን ማስፈን ለኢትዮጵያ ሀገራዊ ጸጥታና ጥቅም ወሳኝ ጉዳይ መሆኑን የውጭ ጉዳይ መስሪያ ቤት አስታውቆ በጎረቤት ሀገሯ የተከሰተውን የእርስ በርስ ጦርነት ለማስቆም በአዲስ አበባ የተካሄደው የሰላም ድርድር አንዳንድ ምርታዎች የታዩበትና በቀጣይነት ውይይት ለማድረግ ስምምነት የተደረሰበት ነው ብሏል። የደቡብ ሱዳን መንግስት የተቃዋሚው መሪ የሆኑት ደግሞ ሪያክ ማሻርን አንፈልጋቸውን ሲል ከጁባ መግለጫ መስጠቱን የዓለም አቀፍ የዜና አውታሮች ዘግበዋል። የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ ዓለምን ማምሻውን አነጋግሬያቸው ነበር። እንደገለጹልኝ የማሻርን እንቅስቃሴ ገድቦ የቆየው ቀባን ለማንሳት በመንግስታቱ በኩል ስምምነት ላይ ተደርሷል።
ከአስተዳደር አንጻር እንግዲህ ዋነኞቹ ተብለው የሚቀመጡት ምን ያህል የምክትል ፕሬዚዳንቶች ይኑሩ፣ ማን የትኛውን ቦታ ይውሰድ፣ የካቢኔ መቀመጫዎች ምን ያህል ይሁን፣ ምክትል ሚኒስትሮች ስንት ቁጥር ይኖራቸው፣ ማን የትኛውን ይውሰድ፣ በደቡብ ሱዳን ፓርላማ መቀመጫው እንዴት ስርጭት ይኑረው፣ በተመሳሳይ መንገድ ማን ስንት ወንበር ይኑረው የሚሉና መጨረሻ ላይም ደግሞ የደቡብ ሱዳንን የመንግስት አስተዳደር የክልሎች ክፍፍል እንዴት ይሁን የሚለው ቀደም ሲል በንጥልጥል የቆየ ስለሆነ አዲስ ኮሚሽን እንዲቋቋምና እሱም እንዲወሰን ከመግባባት ተደርሷል። ሌላኛው ጸጥታ ጉዳይ ነው። እንግዲህ ደቡብ ሱዳን ውስጥ መጀመሪያ ግጭቱ ሲፈጠር በመንግስትና ዶክተር ሬክ ማቻር በሚመሩት የደቡብ ሱዳን ነጻ አውጪ ንቅናቄ መካከል ይሁን እንጂ እየዋለ እያደረ ሌሎች ታራቂ ቡድኖች መጥተዋል። ሌሎች ዱር ቤቴ ያሉ ቡድኖች ተከስተዋል እና የትኞቹ ናቸው የመንግስት አካል የሚሆኑት የሚል ዝርዝር የጸጥታ ሁኔታ ላይ በኢጋድ የሚኒስትሮች ምክር ቤት የቀረበው የኢጋድ የሰላም ሀሳብ ለመሪዎቹ ቀርቦ ክርክር ተካሂዶበታል። ሁለተኛው የነበረው ጉዳይ የዋነኛ የተቃዋሚ ቡድን መሪ ዶክተር ሬክ ማቻር እጣ ፈንታ ጉዳይ ነው። ሄኖክ፣ አንተ እንደምታውቀው ሬክ ማቻር ላለፉት 2 ዓመታት አካባቢ ከአካባቢው ርቀው ደቡብ አፍሪካ ነው የነበሩት። የሰላም ውይይቱን እሳቸው የወከሏቸው የቡድናቸው አመራሮች ሲከራከሩበት የነበረ ነው። ስለዚህ የእሳቸው የሰላም አካል መሆን የግድ ነው ሲባል ክርክር ሲደረግበት ነበር። በተለይም ኤስፒኤልኤምአይኦ ሬክ ማቻር መምጣት አለበት፣ እሳቸው በሌሉበት ሁኔታ ውስጥ ድርድሩ አንድም ጋት አይሄድም፣ አንድም ጋት መራመድ አይችልም የሚል ጉዳይ ነበር። እሱም ተነስቷል። ይሄ የትናንቱ ስብሰባ የተሳካ ነበር ብለን ማለት እንችላለን። ከሚጠበቀው በላይ የተሳካ ነበር።
እንግዲህ እናንተ የተሳካ ነው
ምክንያቶች የደቡብ ሱዳን ነጻ አውጪ ንቅናቄ መሪ እና ምክትል ፕሬዚደንት የነበሩትን ዶክተር ሬክ ማቻር ከደቡብ አፍሪካ አዲስ አበባ መጥተው በሰላም ጥረቱ ቀጣይ ሂደት ላይ በአካል እንዲሳተፉ ተወስኗል። ይሄ አንደኛው ትልቅ ስኬት ነው። ቀደም ሲል በጁባ ባለው የፕሬዚደንት ሰልቫኪር አስተዳደር በኩል ይሄ የሚታሰብ አልነበረም። በኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጎትጓችነት፣ ተጽዕኖና ማግባባት ይህንን ሀሳብ ተቀብለው ሬክ ማቻርም አዲስ አበባ መጥተው ሁለቱን ከሁለት ዓመት በኋላ የማይታሰብ የሆነ የነበረውን አይቻልም ተብሎ ሲገመት የነበረውን አንድ አዳራሽ አንድ ገበታ ላይ አስቀምጠው አጨባብጠው አስተቃቅፈው በመካከላቸው ያለውን ችግር በሰላም እንዲፈቱት ይሄ ጊዜ የሚሰጥ ጉዳይም እንዳልሆነ የጊዜ ጉዳይ ከእነሱ ጋር እንዳልሆነም አስረድተዋቸው ከመግባባት ደርሰዋል። ስለዚህ ሬክ ማቻር የእንቅስቃሴ ሁኔታቸው ላይ ተጥሎ የነበረው ገደብ እንዲነሳ መሪዎቹ ተስማምቷል። ይሄ ትልቅ ውሳኔ ነው። ለሰላም ሂደቱም አጋዥ ነው ተብሎ ይታመናል። በቀጣይ ሞሪታንያ ዋና ከተማ ንዋክሾት የሚካሄድ የ31ኛው የአፍሪካ ህብረት ስብሰባ አለ። ከዚህ ጎን ለጎን የአፍሪካ የኢጋድ አባል ሀገራት የውጭ ጉዳይ ሚኒስትሮች ተገናኝተው ተቋጫ እንዲያደርጉበት ከመግባባት ተደርሷል። ይህም ትልቅ እርምጃ ተደርጎ ይወሰዳል።
በስተ መጨረሻ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለቱን መሪዎች ሳልቫኪርና ሪያክ ማቻርን እጅ ለእጅ እንዲጨባበጡ እንዲተቃቀፉ ሲያደርጉ ነበር። ስልቱ ምንድን ነው? ፍቅር ያሸንፋል ዲፕሎማሲ?
እንግዲህ ሄኖክ፣ እንደ ትርጉምህ ነው። ይሄ ትልቁ ነገር ሁለቱ የፖለቲካ መሪዎች በመካከላቸው ያለውን ችግር ለመፍታት አሁንም እድሉ እንዳለ የሚያሳይ ነው። ፕሬዚደንት ሳልቫኪርም ዶክተር ሬክ ማቻርም ለደቡብ ሱዳን ህዝቦች ነጻነት ትልቅ ዋጋ የከፈሉ የፖለቲካ መሪዎች ናቸው። ይህን ዋጋ ከፍሎ ሲያበቁ ግን ወደ እንደዚህ አይነት የፖለቲካ መሳሳብ ገብቶ ዳፋው ለተራው የደቡብ ሱዳን ህዝብ ሆናል። ደቡብ ሱዳን ካላት ህዝብ ውስጥ አሁን 70% የሚሆነው አንድም ከሀገር ውጭ ነው የሚሆነው ያለው፣ ሌላውም ከሀገር ውጭ በስደት ላይ ነው ያለው። ሌላውም አገር ውስጥም ቢሆን በስደት ሆኖ ተፈናቅሎ በካምፕ የሚኖር ነው። ይሄ ችግር ቶሎ መፈታት አለበት። የደቡብ ሱዳናዊውን እንባ ማበስ ያስፈልጋል። መከራና እንግልታቸው ሊቆም ይገባል። ለዚህ ያላቸውን ፍላጎት ያሳያል። ይሄ ጉዳይ ዞሮ ዞሮ የደቡብ ሱዳናዊያን ጉዳይ ብቻ አይደለም፣ ችግሩ ከነሱ በላይ ነው። ኢትዮጵያ በመቶ ሺዎች የሚቆጠሩ የደቡብ ሱዳን ዜጎችን ለማስጠለል ተገዳለች። እነዚህ ደቡብ ሱዳናዊ ወንድሞቻችን ከኢትዮጵያውያን ካለ ውስን ሀብት ላይ ነው እየተቋደሱ የሚኖሩት። ከጸጥታ አንጻር የራሱ ተግዳሮቶች አሉት። ባለፈው አመት በፊት የነበረው የሙሩሌ ችግርን ማስታወስ ይቻላል። ስለዚህ የደቡብ ሱዳን ሰላም መሆን የእኛ ሰላም ነው። ይሄ እንዲመጣ ሁለቱ መሪዎች ወደዚህ ደረጃ እንዲደርሱ ጠቅላይ ሚኒስትሩ ያደረጉት ጥረት አለ። ይህን ጥረት የምናደርገው ለደቡብ ሱዳናውያን ብቻ ብለን አለም ለራሳችንም ስለሚያስፈልገን ነው።
በጣም ነው የማመሰግነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለሰጡኝ ማብራሪያ አመሰግናለሁ።
ሄኖክ፣ እኔም አንተንም የአሜሪካ ድምፅ ሬዲዮ አድማጮችንም አመሰግናለሁ። እግዚአብሔር ይስጥልኝ።
እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ነገ በአዲስ አበባ ከተማ ዲሞክራሲን እናበርታ በሚል መሪ ቃል ሰላማዊ ሰልፍ እንደሚካሄድ የአስተባባሪው ኮሚቴ አስታውቋል። መለስካቸው አመሃ ሙሉ ዝርዝሩን ይዟል።
ለዓመታት እጅግ ብዙ የሕዝብ ትዕይንቶችን ሲያስተናግድ የኖረው መስቀል አደባባይ ዛሬ ከእኩለ ቀን ጀምሮ የተለየ ድባብ ይታይበታል። ለነገው ግዙፍ ሰልፍ የተለያዩ ዝግጅቶች እየተደረጉ ይገኛሉ። የጠቅላይ ሚኒስትሩን ምስሎች የያዙ ቲሸርቶች እዚህም እዚያም ይሸጣሉ። ከምስሎቹ ጋርም ልዩ ልዩ መፈክሮች ይነበባሉ። ከጎንህ ነን፣ የመደመር ቀንና የመሳሰሉት እነዚህን ቲሸርቶች ያስጌጡ መፈክሮች ናቸው። ቁጥራቸው በርከት ያሉ የመገናኛ ብዙሃን ባለሙያዎች ይህንን የተለየ ቀን ዋዜማ ለታሪክ ለማስቀረት የድምፅና የምስል መቅረጫ መሳሪያዎቻቸውን ይዘው የአስተባባሪ ኮሚቴውን ጋዜጣዊ መግለጫ እየጠበቁ ናቸው። እንደ ዘንድሮው የኢትዮጵያ ፖለቲካ ሁሉ ልዩ የሆነው የሰኔ ዝናብ መጣሁ እያለ ማስፈራራት ይዟል። ወዲያውም የድጋፍ ሰልፉ አስተባባሪ ኮሚቴ ሰብሳቢ አቶ ጉደታ ገለልቻ የሰልፉን ምክንያት እንዲህ ገልጸውታል።
በነገው ዕለት ያለውን ለውጥ እንደግፍ፣ ዲሞክራሲን እናበርታ በሚለው ሞቶ ትልቅ ታላቅ ሰላማዊ ሰልፍ ጠርተናል። ይሄ ሰላማዊ ሰልፍ የማንም ሳይሆን የኢትዮጵያውያን ሰልፍ፣ የምስጋና ቀን። ሁላችንም ያለ ሃይማኖት፣ ያለ ፖለቲካ ልዩነት፣ ያለ አስተሳሰብ ልዩነት በጋራ ሆነን እስካሁን ድረስ አገራችን ኢትዮጵያ ከቅርብ ጊዜ ወዲህ የነበረችበትን ሁኔታ እናውቃለን። ዛሬ ደግሞ ከዛ ሁሉ ስጋት ተመልሰን በነጻነት በፍትህና በዲሞክራሲ ጎዳና ላይ ገብተናል።
አቶ ጉደታ አክለውም ነገ መሆን ይኖርበታል ያሉትና ተስፋቸውን ተናግረዋል።
ኢትዮጵያውያን በሙሉ በጋራ በአንድነት ኢትዮጵያዊ መንፈስ፣ ኢትዮጵያዊ ስሜትን ብቻን ለመግለጽ እዚህ እንገኛለን ብለን ተስማምተናል። ከተለያዩ ቦታ ተስፋ ሰጪ መረጃዎች እየደረሱን ነው። ስለሆነም በነገ ዕለት በሰላም በፍቅር የምናሳልፍበት ቀን ይሆናል ብለን ተስፋ እናደርጋለን።
ሌላው የአስተባባሪ ኮሚቴው አባል አቶ ስዩም ተፈራ በአምቦ ዩኒቨርሲቲ በወልቂጤ ቅጽር ግቢ መምህርና የታወቁ የኢንተርኔት አምደኛ ናቸው። እሳቸው ያተኮሩት ይህ ነገ በመስቀል አደባባይ ድጋፉን ለመግለጽ ይመጣል ተብሎ የሚጠበቀው ከሁለት እስከ አራት ሚሊዮን የሚደርስ ሕዝብ ደህንነቱንና ሰላሙን ለመጠበቅ ምን ማድረግ እንዳለበት ነበረ።
ብዙ አይነት ነገሮች ሊከሰቱ ይችላሉ። በዋናነት ትኩረት ሰጥተን ያስቀመጥነው ነገር እያንዳንዱ ወደዚህ የሚመጣ ተሳታፊ ማህበረሰብ የራሱን ሰላም ማስከበር መቻል አለበት። ከዛ አልፎ እኛ ያስተማራናቸው ሰዎች አሉ፣ ከ1500 እስከ 2000 የሚሆኑ ከነሱ ጋር መተባበር መቻል አለባቸው። ከዛም አልፎ ደግሞ የጸጥታ ኃይሎች አሉ፣ የኦሮሚያ አለ፣ የፌዴራል አለ፣ የአዲስ አበባ ከተማ አለ። ከነዚህ ጸጥታ ኃይሎች ጋር መተባበር መቻል አለባቸው። በቅንጅት ነው የሚሰራው። ከምንም በላይ ግን ዜጎች በራሳቸው ደህንነታቸውን ማስከበር መቻል አለባቸው። የተለየ እንቅስቃሴ ሲኖር ከጸጥታ ኃይሎችና ከአስተባባሪዎች ጋር ተነጋግረው ነገሮችን በቀላሉ መፍትሄ የሚያገኙበት ነገር መመቻቸት አለበት።
ከአስተባባሪ ኮሚቴው አባላት አንዱ የቀድሞ አንድነት ለዲሞክራሲና ለፍትህ ፓርቲ አባል የነበረው ንቁ የፖለቲካ ተሳታፊ ስንታየው ቸኮል ስለነገው የድጋፍ ሰልፍ ይህንን ብሎ ነበር።
በተወሰነ መልኩ በኢትዮጵያ ፖለቲካ ውስጥ አዲስ የሆነ ባህል ስለመጣ አዲስ የሆነ ብልሽታ የዲሞክራሲ ብልሽታ ስለመጣ እነዚህ ገንቢ ሐሳቦች መደገፍ መቻል አለብን፣ እነዚህ ገንቢ ሐሳቦች እንዳይቀለበሱ ደግሞ መከላከል አለብን በሚል በጣም በሚገርም ሁኔታ በኢትዮጵያ ታሪክ ውስጥ ይሄ ሰልፍ ከ13 ዓመት በኋላ ለመጀመሪያ ጊዜ ክስተት የሆነ ሰልፍ ነው ተብሎ ይጠበቃል። ይሄ ሰልፍ የወለደው ህዝብ ነው የወለደው የሚጨርሰውም ህዝብ ነው።
ያለ መንግስት ትእዛዝ ወይንም ያለ ፓርቲ ትእዛዝ ለመንግስት የድጋፍ ሰልፍ ህዝብ ይወጣል ተብሎ ሲነገርና የዝግጅቱ ዋዜማ እንዲህ በአደባባይ ሲጧጧፍ በኢትዮጵያ ታሪክ ይህ የመጀመሪያው ሳይሆን አይቀርም በብዙዎቹ አስተያየት። ለማንኛውም ዛሬ በማኅበራዊ መገናኛ ብዙሃን አንድ ቀልድ ቢጤ ግጥም ወጥቷል። ወይ አዲስ አበባ ወይ አራዳ ወይ አገር ሲረጋጋ ሰልፍ አማረሽ ወይ የሚል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተጀመረውን ለውጥ ለመደገፍ ዲሞክራሲን ለማበረታታት በሚል በነገው ዕለት የተጠራው ሰልፍ በሰላም እንዲጠናቀቅ የሚጠይቁ ይድረስ ለአዲስ አበባዎች የሚሉ መልእክቶች እየተጻፉ ነው። መልእክቶቹ ሰልፉ ከግጭት የተጠበቀ ይሁን፣ በሰላም ወጣችሁ በሰላም ግቡ የሚል ይዘትም ያላቸው ናቸው። ጽዮን ግርማ የተወሰኑ ጸሐፊዎችን መርጣ ተከታዩን አጠናቅራለች።
በአዲስ አበባ ከተማ በነገው ዕለት የተጠራው ሰልፍ ዓላማ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተመረጡ 3 ወር ሳይሞላቸው ኢትዮጵያን ወደ ዴሞክራሲያዊ ሀገር ለማሸጋገር የጀመሩት ጥረት እንዳይቀለበስ ድጋፍ ሊሰጣቸው ይገባል የሚል ዓላማን ያዘለ እንደሆነ አዘጋጆቹ ለአሜሪካ ድምጽ ተናግረዋል። ሰሞኑን በኢትዮጵያ በተለያዩ አካባቢዎች በተለይም ደግሞ በደቡብ ክልል የተፈጠሩ ግጭቶች ያሰጓቸው የመብት ተከራካሪዎችና አራማጆች ደግሞ ከዚህ በኋላ በኢትዮጵያ ምድር ሰላም እንዲወርድ የተፈጠረው ተስፋም እንዳይደበዝዝ ወጣቶች ከግጭት ሊቆጠቡ ይገባል ሲሉ መክረዋል በየማህበራዊ ገጾቻቸው። የቀድሞ የአዲስ ነገር ጋዜጣ ዋና አዘጋጅ የአሁኑ ዋዜማ ሬዲዮ አዘጋጅ መስፍን ነጋሽ ይድረስ ለአዲስ አበባ ከአዲስ አበባዊ በሚል ዛሬ በጻፈው ጽሑፍ ስለ ስጋቶቹ ይገልጽና ስለ አዲስ አበባ ይዘረዝርና ሰልፉ አንዷን ልጅሽን አስደስቶ ሌላኛዋን የሚያስከፋ እንዳይሆን የሚሰጉ ድምጾች ሰማው። ስጋታቸው እንደሚያሰጋሽ አውቃለሁ። ልጆችሽ እንዲህ ያለውን ነገር እንዲጸየፉት አስታውሻቸው፣ ንገሪያቸው፣ ዘክሪያቸው፣ ገስጫቸው። ያንቺ ልጅነት በአጥንትና በደም ቆጠራ በመወለድ አሊያም በቋንቋ ጥራት ካልሆነም በሀብት ብዛት የሚገኝ ወይም የሚታጣ እንዳልሆነ አስታውሻቸው። እጅግ ያዘነ፣ የተቆጣ፣ የተቀየመ ወይም የተደሰተ ሰው መልካሙን ቀን መርሳት ልማዱ ነውና ደጋግመሽ አስታውሻቸው፣ ተማጸኛቸው፣ ይሰሙሻል፣ ማንም አይከፋ ባያቸው ይላል ጽሑፉ። መስፍን ነጋሽ ባለፈው ሳምንት የተፈጠሩት ግጭቶችን የሚያመላክቱ ምስሎች ማየቱና በሰልፉ ላይ አንዱ አንዱን በማስከፋት ጸብ እንዳይፈጠር በመለማመን ጭምር የተጻፈ እንደሆነ ይናገራል።
እንግዲህ አዲስ አበባ ትንሿ ኢትዮጵያ ናት በሁሉም መልኩ እና ሰልፍ ሲወጣም ለመጀመሪያ ጊዜ አይደለም። በተለይ በምርጫ 97 ወቅት ተወጥቶ አይተናል። አሁንም የሰልፉ ዓላማ ማንንም ማውገዝ ወይም ሌላ ነገር አይደለም። አሁን የታየውን ተስፋ ይቀጥል ለማለት ነው። አዲሱን ጠቅላይ ሚኒስትር የተናገርከውን ፈጽም፣ ለመፈጸም ያብቃህ፣ እንረዳሃለን ለማለት ነው። እዚሁ መንፈስ ሰልፉ እንደሚካሄድ ተስፋ አደርጋለሁ። አዲስ አበባችን እንደማታሳፍረን አምናለሁኝ። ከመተማመን ተነስቶ አንድ ላይ ስለ ፍቅር፣ ስለ ተስፋ ቢነገር ቢጮህ መልካም ነው። መካከል ላይ በማወቅም ባለማወቅም አንዳንድ ጊዜ እልህ፣ አንዳንድ ጊዜ ደስታም ቢሆን ከልክ ሲያልፍ ደግሞ የማይገባ ነገር የሚናገር ሰው፣ የማይገባ ነገር የሚያደርግ ሰው ካጋጠመንም በግል ይዘን አነጋግረን ተወያይተን በፍቅር ለማሳመን ሞክረን በዚህ መንገድ መያዝ ያስፈልጋል። ሆን ብለው ይሄንን ሰልፍ ወደ ሌላ አቅጣጫ ለማዞር የሚሞክሩ ሰዎች ሊኖሩ እንደሚችሉ እንግዲህ እየተነገረ እየሰማን ነው። ይሄንን ማድረጋቸው ማንንም የሚጠቅም አይመስለኝም። ግን እንደዚህ አይነት ሰዎች ደግሞ ካሉ
እነሱንም ቢሆን ይዞ ለፖሊስ ማስረከብ ትልቁ ነገር እሱ ነው። አንድ ሰው የተሳሳተ ነገር ወይም በዚህ ሰልፍ ላይ ይሆናል ተብሎ የማይጠበቅ ነገር ቢናገር ወይም ቢያደርግ መልሶ ወደ ድብድብ ወደ መጣላት መሄድ ሳይሆን የራስን ስሜት ገዝቶ ለፖሊስ መስጠት ሪፖርት ማድረግ ያስፈልጋል። በጣም ምክንያቱም የተለየ አላማ ያለው ሰው መቀስቀስ ነው አላማው፣ ጠብ መጫር ነው አላማው። ስለዚህ ለእንደዚህ አይነት ሰዎች አለመንበርከክ ነው፣ ለሚፈጥሩት ወጥመድም አለመውደቅ ያስፈልጋል። እና በአጠቃላይ ለሌላው የኢትዮጵያ ክፍልም በመላ ሀገሪቱ ለሚኖሩ ወገኖቻችንም የምናስተላልፈው መልእክት ትልቅ ነገር ነው እና በትዕግስት መተያየት በመተማመን መውጣት ያስፈልጋል።
ላለፉት 13 ዓመታት በኢትዮጵያ የፖለቲካና የሰብአዊ መብት ጉዳዮችን በመጻፍ የሚታወቁትና በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህርና የሕግ ባለሙያ የሆኑት ፕሮፌሰር አለማየሁ ገብረ ማርያም እኔ አዲስ አበባ ሰልፉ ላይ ተገኝቼ ሐሳቤን ለጠቅላይ ሚኒስትሩ ማቅረብ ስለማልችል የአዲስ አበባ ነዋሪዎች መልእክቴን አድርሱልኝ ሲሉ ጽፈዋል። ስለ ደብዳቤያቸው ጠየቂያቸው ነበር።
በኢትዮጵያ አሁን ባለፉት ዓመታት የነበሩት የጥላቻ የህዝብ መከፋፈል የመሳሰሉት ፖለቲካ ለአንድም ለዘላለም ከኢትዮጵያ ምድር ለማጥፋት በሚያደርጉት ጠቅላይ ሚኒስትሩ ጥረት ላይ ከጎናቸው እንደምቆምና እንደማበረታታቸው እንዲገልጹልኝ፣ ሁለተኛ ደግሞ ኔልሰን ማንዴላ መልካምና እርቅ ብለው የሰየሙልን መንገድ በኢትዮጵያ ሆነ በአፍሪካ የሰየሙልን መንገድ አብሬያቸው ከጠቅላይ ሚኒስትሩ ጋር እንደምጓዝ፣ በሶስተኛ ደረጃ ደግሞ በኢትዮጵያዊነት መንፈስና በጎ አድራጎት የዘር ጎሳ ጥላቻን የመሳሰሉትን ነገሮች ህዝብን የሚያራርቁ ነገሮችን አጥፍተን ሰላምና ፍቅር እንደምን እንድንመሰርት ከኢትዮጵያ ህዝብ ጋር አብሬ እንደምቆም፣ ኢትዮጵያ ውስጥ ከማናቸውም ከመንደር አንስቶ እስከ ትልልቅ ከተማና መዲና ድረስ በሙሉ ሁላችንም ተባብረን የሰላምና የእርቅ ዘመቻ ማካሄድ እንዳለብንና ያንንም ደግሞ ወደኋላ ሳንል የውጭ ሰው የሌላ ሰው ሳንል ሁሉንም በማካተት ሁሉንም በማቀፍ ወደፊት መጓዝ የሚያስችለን መንገድ እንደሚያስፈልግና በዛም ላይ ደግሞ እኔ በግሌም ሆነ ከኔ ጋር ያሉትንም ባለሙያዎች በብዙ መንገድ በህግ ያሉትን በዩኒቨርሲቲ በኩል ያሉትን እነሱን ለማደራጀት እና አብሮ ከህዝቡ ጋር እንዲሰለፉ ለማድረግ በተለይ በዲያስፖራ ያሉትን በጠቅላላ እነሱን ለማንቀሳቀስ እና ከኢትዮጵያ ህዝብ ጋር ተሰልፈው እንዲሰሩ ያለኝ የግል ፕላን እና ከእነሱም ጋር የማደርጋቸውን ድርጊቶች የአዲስ አበባ ህዝብ እኔን ወክሎ ለጠቅላይ ሚኒስትሩ እነዚህን ነገሮች እንዲያስተላልፉልኝ ነበር ያቀረብኩት። በሰፊው የተበተነ ጽሁፌ ላይ የገለጽኩት ማለት ነው።
የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ሰልፉ የተዘጋጀበትን ዓላማ ለማሳካት ፍጹም ሰላማዊና በመከባበር ላይ የተገነባ ሊሆን ይገባል ይላል።
ይሄን ሰልፍ የማይፈልጉ በተለይ ደግሞ ይሄን ለውጥ የማይፈልጉና ለውጥ ማደናቀፍ የሚፈልጉ ኃይሎች እንዳሉ እናጋለን። እነዚህ ኃይሎች ደግሞ በተለይ ሰልፉ ወደ ብጥብጥና ግጭት ለመግፋት ይሞክራሉ የሚል ጥርጣሬ አለ። ይሄንን ሙከራቸውን ለማክሸፍ ከፍተኛ ጥንቃቄ ያስፈልጋል። ከዚህ ጥንቃቄ ውስጥ አንዱ ሰዎችን ሊያቃርኑ ወይም ደግሞ ሊያጣሉ የሚችሉ አይነት መፈክሮች፣ ባንዲራዎች፣ አባባሎች፣ ፎቶዎች ሊወጡ ይችላሉ። እነዚህ መውጣታቸው ህዝብን ሊያስቆጣ አይገባም፣ ወደ ግጭትም ሊያስገባ ፈጽሞ አይገባም። የሚያስፈልገው ቢሮክራሲ ምህዳሩ እንዲሰፋ እስከሆነ ድረስ ማንኛውም ሰው የፈለገውን ፎቶ፣ የፈለገውን አርማ፣ የፈለገውን መፈክር ይዞ ከወጣ መከበር አለበት፣ መነካከት አያስፈልግም። በተለይ ደግሞ በተለይ የጠበቃ ርጌ ሳስተላልፍ የነበረው አሁን ባለው ሂደት ውስጥ ብሔርን ብሔር ለማጋጨት ሙከራ እየተደረገ ነው። በተለይ ደግሞ በትግራይ ህዝብ ላይ የማጥላላት አይነት ዘመቻ እንዲሆን እየተሞከረ እንደሆነ ይሄ ሰልፍ ጸረ ትግራይ እንደሆነ ፍሬም ማድረግ እየሞከሩ ስለሆነ ያ እዚህ ሰልፍም አደገኛ ነው፣ ለሀገሪቷም አደገኛ ነው። የተደረገው ትግል በአንድ ብሔር ለማግለል ሳይሆን ሁሉን ብሔር ሁሉን ህዝብ ያካተተ ዲሞክራሲያዊ ሰላማዊ መንግስት እንዲፈጠር ዲሞክራሲ እንዲኖር ነው እና እዛ ሰልፍ ላይ የሚሳተፈው ህዝብ በተለይ የጸረ ትግራይ አመለካከት እንዳይጸባረቅ ለማዘባረቅ የሚሞክሩትንም በመምከር እና በመገሰጽ ወደ መንገድ መመለስ እንዳለበት፣ በአጠቃላይ ፉ በሰላም እንዲያልቅ ሁሉም ሰው የበኩሉን እንዲያደርግ፣ በተለይ ደግሞ ባለፉት 4 ዓመታት ሰልፎችን በማዘጋጀት ተቃውሞችን በማዘጋጀት ልምድ ያካበቱት ቄሮዎች እና ፋናዎች፣ ዘርማዎች ከፍተኛ ኃላፊነት ይጠበቅባቸዋል። ጸጥታን በማስከበር የተረጋጋ ሁኔታ እንዲኖር ከፍተኛ ጥበቃ ማድረግ አለባቸው። ከፖሊስና ከሌላው የጸጥታ ኃይል ጋር አብሮ ሆኖ ይህን ስራ እንደሚሰሩ ተስፋ አደርጋለሁ። የነበረ ይመለከት ሄ ነው።
ባለፈው ሳምንት በነበሩት ዘገባዎቻችን በደቡብ ክልል 3 ከተሞች በጉጂና በጌዲዮ እንዲሁም አንዳንድ አካባቢዎች ግጭቶች እንደነበረ፣ በዚህ ግጭትም የሰዎች ህይወት መጥፋቱን፣ ንብረት መውደሙንና ሰዎች ከቀያቸው መፈናቀላቸውን መዘገባችን ይታወሳል። ይህንን ተከትሎም ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረውን ለውጥ ለማደናቀፍ የሚሰሩ ሰዎች እጅ እንደሚኖርበት መግለጻቸውም ይታወሳል። ያነጋገርናቸው ነዋሪዎችም ከግጭቱ ጀርባ የተደራጁ አካላት አሉ የሚል ጥርጣሬ እንዳላቸው መግለጻቸውም አይዘነጋም። ስጋቶቹ ከነዚህ ሁኔታዎች የመነጩ እንደሆነ ያነጋገርናቸው ሰዎች ገልጸውልናል። በዛሬው ዕለት መግለጫን የሰጡት የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሸዴ ህዝቡ የራሱ ሰላም ጠባቂ እንዲሆን አሳስበዋል። የፌዴራል ፖሊስ ኮሚሽነር ጀነራል ዘይኑ ጀማል በበኩላቸው በሰጡት መግለጫም ፖሊስ የሰልፈኛውን ደህንነት ለመጠበቅ ዝግጅት ማድረጉን ተናግረዋል። ጠቅላይ ሚኒስትር አብይ አህመድም በዚህ ሰልፍ ላይ ይገኛሉ ተብሎ እንደሚጠበቅ የሀገር ውስጥ መገናኛ ብዙሃን አቶ አህመድ ሸዴን ጠቅሰው ዘገባ አቅርበዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። በነገው ምሽት ዝግጅታችን የአሜሪካ ድምፅ ሬዲዮ ይህንን ሰላማዊ ሰልፍ አስመልክቶ ሙሉ ዝግጅት ለአንድ ሰዓት የሚቆይ በአማርኛ በአፋን ኦሮሞና በትግርኛ ስለሚያቀርብ እንድትከታተሉ እንጋብዛችኋለን። የዓለም አቀፉ የእርዳታ ሰጪ ድርጅቶች ከየመን የባህር ወደብ ከተማ ሁዴዳ ጦርነቱን በመሸሽ መውጣታቸው ይታወቃል። በመቶ ሺዎች የተቆጠሩ ነዋሪዎች ችግሮቻቸው እየተባባሰ እንደሄደም ገልጻ ሊሳ ሽላይን ከጄኔቫ ያደረሰችንን ዘገባ መስታወት አድርገው ይዛለች።
በመንግስት ወታደሮችና በአማጽያኑ መካከል በሚካሄደው ጦርነት ሳቢያ በየመን የወደብ ከተማ ሁዴዳ ለሚኖሩ ሰላማዊ ሰዎች ከፍተኛ ፈተና እንደሆነ ተገለጸ። በሁቲ አማጽያን ቁጥጥር ስር የምትገኘውን የሁዴዳን ከተማ ለማስለቀቅ በሳውዲ አረቢያ የሚታገዘው የሀገሪቱ መንግስት ከፍተኛ የጦር ድብደባው ቀጥሏል። ዓለም አቀፍ የእርዳታ ድርጅቶች የሁዴዳን ወደብ ከተማ በአሁኑ ሰዓት በዓለማችን ለሰው ልጆች አስከፊው ቦታ በማለት ገልጸዋታል። የዓለም አቀፉ የእርዳታ ድርጅት ቃል አቀባይ ጄንስ ሌራክ በሁዴዳ የሚገኙ ሰዎች ያሉበት አጣብቂኝ ሁኔታ ያሳስባቸዋል። ውጊያው ከመጀመሩ ቀደም ብሎ በየመን በሌሎች ከተሞች ከነበሩት ጦርነቶች የሁዴዳ በጣም የከፋ እንደሆነ ገልጸውም ነበር።
25% of children in Hudaida are suffering from acute malnutrition.
25% የሚሆኑት በሁዴዳ የሚኖሩ ህጻናት በምግብ እጥረት እየተሰቃዩ ነው። ከእርዳታ ድርጅቶች በአግባቡ ምግብ መዳረስ ቢችል 100,000 የሚሆኑ ህጻናትን መታደግ ይቻል ነበር። ባለፈው አመት በሁዴዳ በዚህ ዘመን ያልታየ የኮሌራ ወረርሽኝ ተከስቶም ነበር።
ባለፈው አመት በኮሌራ ወረርሽኝ 1,000,000 ሰዎች ተይዘው ነበር። በዚህ ያህል ቁጥር የተያዘው በዓለም አስከፊ ተብሎ እንዲመዘገብም አድርጎታል። የዓለም አቀፉ የጤና ድርጅት ቃል አቀባይ ክርስቲያን ሌንድማርክ ለቪኦኤ በቅርቡ እንደገለጹት ከዚህ ቀደም በሁዴዳ የተከሰተው የኮሌራ ወረርሽኝ በድጋሚ ቢከሰትስ የሚል ስጋት እንዳላቸው ገልጸዋል።
Monday, a major water pump was hit, leaving 10,000 households without water supplies and with increased risk.
ሰኞለት የከተማዋ ዋና የውሃ መሳቢያ ጉዳት ደረሰበት። 10,000 አባወራዎችና አማወራዎች የውሃ እጥረት ገጥሟቸዋል። በዚህ ምክንያት ደግሞ ከውሃ ጋር ተያያዥ የሆኑ በሽታዎች ሊጋለጡ ይችላሉ። ስለዚህ አሁን የምናየው ሁኔታ የኮሌራ ወረርሽኝ ይከሰታል የሚል ስጋት አሳድሮብናል።
ለ800,000 ሰዎች በሁዴዳ በአፍ የሚሰጥ ክትባት ለማዳረስ ጥረት መያዙንም በመጨረሻ ተናግረዋል።
የምትከታተሉ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የቴክኒክ እክል ገጥሞላን። እስከዚያው ደግሞ የዕለቱን ዋና ዋና ዜናዎች እናሰማቸዋለን ልል ነበር። ይኸው ሙዚቃው መጥቷል። በዚሁ እንሰናበታል።
እንግዲህ በዚሁ እንሰናበታችሁ። ለዛሬ ያዝንላችሁ ዘገባዎች እነዚህ ነበሩ። እንግዲህ በነገው ዕለት ስለ ሰላማዊ ሰልፉ በተመለከተ ቅድም ሄኖክ እንደነገራችሁ ሙሉ ዘገባ ይኖረናል። ተከታተሉት።
አዎ፣ በሶስቱም ቋንቋ ፌስቡክ አት ቪኦኤ አማሪክ ላይ እንደዚሁ ተከታተሉን። ዘጋቢዎቻችን በአዲስ አበባ በሌሎችም ስፍራ ያሉ ሁኔታውን እየተከታተሉ መረጃውን ለእናንተ ያደርሳሉ። ፌስቡክ @voaamaharik ላይ ዝግጅታችንን እንግዲህ በዚሁ እናጠናቀቃለን። መስታወት በነገርሽ ላይ የናይጄሪያ ብሔራዊ ቡድን ዛሬ ሁለት ወርቅ ግቦችን በሰሜን ናይጄሪያው አጥቂ ሙሳ አግብቶ ያሸነፈበት ነው። መልካም እድል። በቀጣይነት ከአርጀንቲና ጋር ይገጥማሉ። መልካም ምሽት።
መልካም ምሽት።
Tonin Radoni Sagal Amerikat